በፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ ችሎት የጅጅጋ ተዘዋዋሪ ችሎት በትላንትናው ዕለት በሽብር ወንጀል ተጠርጥረው በአራት መዝገቦች የተከሰሱ 88 የአልሻባብ አባላት ናቸው የተባሉ ተከሳሾች ላይ እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። ተከሳሾቹ በ2014ና በ2015 የጸጥታ አካላትና ሰላማዊ ሰዎች ላይ ጉዳት በማድረስ ከ13 ሚሊዮን ብር በላይ ንብረት በመዝረፍና ማውደም እንዲሁም መንግስታዊ መረጃዎችን ለአልሻባብ የሽብር ቡድን አሳልፎ በመስጠት የተከሰሱ ናቸው። አዲስ ቸኮል ተጨማሪ አለው።
በፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቃሲም አማል ለአሜሪካ ድምጽ በሰጡት መረጃ በትላንትናው ዕለት የጅጅጋ ተዘዋዋሪ ችሎት ውሳኔ ሰጠው በአራት መዝገቦች በተከሰሱ 88 ተጠርጣሪዎች ላይ ነው። የክስ መዝገቦቹ አራቱም በአልሸባብ አባልነትና በድርጊት ተሳትፏል በሚል የተከፈቱ ሲሆን ከአራቱ መካከል ሁለቱ በ2014 ሁለቱ ደግሞ በ2015 ዓ.ም የተከፈቱ ናቸው። ከአራቱ መዝገቦች መካከል በርካታ ተከሳሾች አሉበትና በሙክታር አደም አሊስም በተከፈተ መዝገብ ስር ከተከሰሱ 84 ተከሳሾች መካከል ሁለቱ በመሞታቸውና አንዱ ባለመያዙ ውሳኔ ያልተላለፈባቸው ሲሆን በ81ዱ ላይ ከ10 እስከ 20 ዓመት እስር ተወስኖባቸዋል። የተከሰሱበት አንቀጽ በተመለከተም የቅርንጫፍ ጽህፈት ቤት ኃላፊው አቶ ቃሲም እንዲያስረዳሉ።
በጉዳት ስናየው ወደ 323 የሚሆኑ ሰዎች ላይ በተለይም ልዩ ኃይል የሶማሌ ክልል ልዩ ኃይል እና ሲቪል ማህበረሰብ ላይም ከባድና ቀላል አካል ጉዳት ደርሷል። የንብረት ደግሞ ወደ 13 ሚሊዮን 550 ብር የሚገመት ንብረት እንዲዘረፍ እና እንዲወድም ተደርጓል በሚል ነበር ክስ የተመሰረተባቸው።
የክስ ሂደቱ ላይ አቃቤ 57 ምስክሮችን አስመዝግቦ የ41 ምስክርነት የተሰማ ሲሆን 396 ገጽ የሰነድ ማስረጃዎች መቅረባቸውንም አቶ ቃሲም ተናግረዋል። እነኚህ ማስረጃዎች ከቀረቡ በኋላ ፍርድ ቤቱ ተከሳሾችን ራሳቸው እንዲከላከሉብኝ ቢያስተላልፍም ተከሳሾቹ ግን ራሳቸውን ለመከላከል በተሰጣቸው ጊዜ ምንም አይነት የመከላከያ ማስረጃ ለማቀርባቸውን አቶ ቃሲም ያስረዳሉ። በዚህም ተከሳሾቹ በሶማሌ ክልል ከሐምሌ 12 እስከ ሐምሌ 21 2014 ዓ.ም ድረስ በአፍዴር ዞን ልዩ ልዩ ወረዳዎች ፈጽመውታል በተባለ ሽብር ክስ በ81 ተከሳሾች ላይ ከ10 እስከ 20 ዓመት የሚደርስ ጽኑ እስራት ውሳኔ እንደተላለፈባቸው ነው የተገለጸው። ከእነኚህ ባሻገር በሌሎች 3 መዝገቦችም የተከሰሱ የአልሸባብ አባልነት የተባሉ ሌሎች 7 ተከሳሾችም በትላንትናው ዕለት ልዩ ልዩ ውሳኔ ተላልፎባቸዋል። ከእነዚህ መካከል ለበርካታ ሰዎች ሞትና የአካል ጉዳት መንስኤ ሆኗል የተባሉ አብሽር አህመድ ማህመድ በተባለ ፋይል የተከሰሱ 4 ተከሳሾች ላይም ውሳኔ ተላልፏል። ተከሳሾቹ አደረሱት ስለተባለው ጥፋትና ስለተመሰረተባቸው ክስ አቶ ቃሲም ይህን ብለዋል።
ክሱም የቀረበው በወንጀለኛ መቅጫ ህግ በወንጀል ህጋችን 32(1)(ህ) ላይ እና በሽብር ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 ህዝባር 2012 አንቀጽ 32 ይሄን በድርጊት ማለት ነው የተከሰሱ ናቸው። ወደ 296 የሚሆኑ ሰዎች ላይ ቀላል እስከ ከባድ የአካል ጉዳት ደርሶበታል። በዚህ ወንጀል ድርጊት ደግሞ ወደ 246 የሚሆኑ ሰዎች እንዲገደሉ ተደርጓል። በዚህ ነው እነዚህ 4 ሰዎች የተከሰሱ ማለት ነው።
ከአራቱ ተከሳሾች አንዱ መከላከያ ማስረጃ ሲያቀርብ፣ ቀሪዎቹ 3ቱ ግን በተሰጣቸው ጊዜ መከላከያ ማስረጃቸውን ማቅረብ እንዳልቻሉ ነው አቶ ቃሲም የገለጹልን። በዚህም ከ6 ወር ቀላል እስራት እስከ 18 ዓመት ጽኑ እስራት ተፈርዶባቸዋል። 3ኛው መዝገብ በእነ መሐመድ ፋራስን በተከፈተው መዝገብ መንግስታዊ መረጃዎችን ለአልሸባብ የሽብር ቡድን በመስጠት 2 ሰዎች በ2015 የተከሰሱ ሲሆን ሁለቱም ላይ 6 ዓመት ከ6 ወር ፍርድ ተፈርዶባቸዋል ሲሉ አቶ ቃሲም ተናግረዋል። በ4ኛው መዝገብ ኡጋዝ አብዲ አሊ ኢልሚ የተባለ ግለሰብን በ2015 የሽብር ቡድን ተልእኮ ሲያስፈጽም በጸጥታ ኃይሎች ተይዞ ለክስ እንደቀረቡ ተናግረዋል።
ይህ ሰው ከዚሁ ከአልሸባብ የሽብር ቡድኑ ጋር ተያይዞ ነው እሱም የቀረበበት ክስ በ1176 2012 አንቀጽ 31 ስር የተደነገገውን በመተላለፍ ነው የሽብር ቡድኑ አባል በመሆንና የጦር ጥናት ስልጠናውን በመውሰድ ከዛ በኋላም ደግሞ ከነሱ ጋር ሲንቀሳቀስ በጸጥታ ኃይል ነው ቁጥጥር ስር መዋል የቻለው። ቁጥጥር ስር እስከሚውልበት ጊዜ ድረስ ያው ከነሱ ጋር ሲንቀሳቀስ እና የሽብር ቡድኑን ተልእኮ ሲያስፈጽም እና ሲፈጽም ቆይቷል በሚል ነው ክሱ የቀረበበት።
በኡጋዝ አብዲ አሊ ኢልሚ ላይ የ2 ዓመት ከ5 ወር ጽኑ እስራት እንደተፈረደባቸው ነው አቶ ቃሲም የገለጹልን። በአጠቃላይ በትላንትናው ዕለት በአራት መዝገቦች 88 የአልሸባብ አባል ነው በተባሉ ተከሳሾች ላይ ልዩ ልዩ ውሳኔዎች ተላልፎባቸዋል። በአሁኑ ሰዓት ከአልሸባብ የሽብር ቡድን ጋር በተያያዘ በዚህ ፍርድ ቤት የተያዘ የክስ መዝገብ የሌለ ሲሆን በቁጥጥር ስር ውለው መረጃ እየተሰበሰበባቸው ያሉ ግን መኖራቸውን ከአቶ ቃሲም ያገኘነው መረጃ ያመለክታል። በአራቱ መዝገቦች ላይ ለተከሳሾች መንግስት ተከላካይ ጠበቆችን ያቆመላቸው ሲሆን በፌዴራል ጠቅላይ ፍርድ ቤት የተከላካይ ጠበቆች ጽህፈት ቤት ኃላፊ አቶ ደሳሌ ከበደ ሁሉም ተከሳሾች የተከሰሱበትን ድርጊት ክደው ተከራክረዋል ብለዋል። ሆኖም የጥፋተኝነት ብይን ከተላለፈ በኋላ በአራት መዝገቦች ላይ ከቀረቡ ተከሳሾች መካከል አንድ ተከሳሽ መከላከያ ምስክር ከማቀረቡ በስተቀር ሌሎች መከላከያ አላቀረቡም ብለዋል። ምክንያታቸውንም እንዲያስረዳሉ።
መከላከያ ምስክሮቻቸው የነበሩበት ቦታ በጣም ሩቅ በመሆኑ መከላከያ ምስክር ማግኔት እንደማይችሉ ነው። ሩቅ ነው፣ የስልክ አድራሻም ያላቸው ሰዎች አይደሉም። በዚያ ምክንያት ማቅረብ እንዳልቻሉ ነው ለጠበቃቸው ለተከላካይ ለመደብ ነው ተከላካይ ጠበቃ አሳውቆ የነበሩት። ከዚያም በተጨማሪ ፖሊስም አስሯቸው መከላከያ ምስክሮቻቸው ራሱ ፖሊስ አስሯቸው እንደነበረ ለተከላካይ ጠበቃቸው ገልጾ ያ ተከላካይ ጠበቃ እየመደብ ነው ማለት ነው። ለችሎቱ ይሄን አሳውቆ ፖሊስም ለችሎቱ ቀርቦ መግለጫ የሰጠበት ሁኔታ ነው ያለው። ነገር ግን ከዚያ በኋላ መከላከያ ምስክር እንዲያቀርቡ በተሰጣቸው ቀጠሮ መከላከያ ምስክር ማቅረብ እንደማይችሉ በመግለጫቸው የመከላከያ ምስክር የማስተማት መብታቸው ታልፏል ማለት ነው።
አልሸባብ በኢትዮጵያ አሜሪካና ሌሎች በርካታ ዓለም ሀገራት በአሸባሪነት ተፈረጀ ቡድን መሆኑ ይታወቃል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።